Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡስ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችን የያዝናቸውን ፕሮግራሞች እናስተዋውቃችሁ።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ረቡዕ ለሐሙስ ሌሊት ባደረጉት ንግግር የማህበረሰብ የመገናኛ ብዙሃን የተሳሳተ መረጃን በማዳረስና ጽንፍ የረገጡ ቡድኖችን የጥላቻ ንግግር እያስፋፋ መሆኑን አሳሰቡ። በዚህ ጉዳይ ላይ ዝርዝር አለን።
ጠቅላይ ሚኒስትሩ የአየር ንብረት ለውጥ በድርቅና ጎርፍ አደጋዎች የዜጎችን ኑሮ እየተፈታተነ መሆኑንም በንግግራቸው አስታውሰዋል።
የኢትዮጵያ መንግስት በዜጎች ላይ ያደርሰዋል ያሉትን በደል ለማጋለጥ እና የመጻፍ ነጻነትን ለማረጋገጥ ማህበራዊ ሚዲያ ባበረከተው አስተዋጽኦ ላይ ውይይት ተካሄደ።
እና ሰዎች በግለሰብ ደረጃ ሆነው ሀሳባቸውን ከሚገልጹ ይልቅ መደራጀት የበለጠ ትኩረት ያገኛል።
የሶሻል ሚዲያው ትልቁ ሚና ዶክመንቴሽን ነው። ኢንፎርሜሽንን መዝግቦ ማስቀመጥ ላይ ከፍተኛ ሚና አድርጓል።
በውይይቱ ከዞን 9 ወይዘሪት ሶሊያና ሽመልስ፣ ከድምጻችን ይሰማ አቶ የደስደስ ያሲን፣ ከአማራ ተጋድሎ አቶ አቻምየለህ ታምሩና ከኦሮሞ ሚዲያ ኔትወርክ እንዲሁም አቶ ጃዋር መሐመድ ተሳትፈዋል።
በማህበራዊ ሚዲያ እና ወደ ጽንፍ የወጡ ሚዲያዎች አካባቢ እንዲህ አይነት መረጃዎች የሚለቀቁት አንደኛ ሆን ተብለው የህዝብን ስሜት ለመንካት፣ ለአመፅ ለማነሳሳት እና የጸጥታ ኃይሉንም ገጽታ ለማበላሸት ጭምር የሚደረጉ እንቅስቃሴዎች ያሉበት ሁኔታ ነው ያለው።
ሆን ተብለው የሚሰራጩ የተሳሳቱ የሰብአዊ መብት ጥሰት መረጃዎች አሉ ሲል የኢትዮጵያ መንግስት አስታውቋል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ አቶ መሐመድ ሰይድን ይዘናል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ጤና ይስጥልን የጋቢና ቪኦኤ አድማጮች፣ ከሰዓቱ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። የማህበረሰብ የመገናኛ ብዙሀን የተሳሳተ መረጃን በማዳረስና ጽንፍ የረገጡ ቡድኖችን የጥላቻ ንግግር እያስፋፋ መሆኑን የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትላንት ባደረጉት ንግግር አሳሰቡ። የአየር ንብረት ለውጥ በድርቅና ጎርፍ አደጋዎች የዜጎቹን ኑሮ እየተፈታተነ መሆኑንም አቶ ኃይለማርያም በንግግራቸው አስታውሰዋል። ዝርዝሩን ከዜና በኋላ ይቀርባል። ሆን ተብለው የሚሰራጩ የተሳሳቱ የሰብአዊ መብት ጥሰት መረጃዎች አሉ ሲል የኢትዮጵያ መንግስት አስታውቋል። አንዳንድ ወገኖች ይህን የሚያደርጉት የህዝብን ስሜት ለመንካትና የጸጥታ ኃይሉን ገጽታ ለማበላሸት እንደሆነ የገለጹት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ በደንቢ ዶሎ ተፈጸመ የተባለው ድርጊትን በምሳሌ ጠቅሷል። በግለሰብ ደረጃ እንዲህ አይነት የግለሰብ ሰብአዊ መብት ጥሰት የሚፈጽሙ የጸጥታ ኃይል አባላት ካሉ ግን ስርዓቱን የሚወክሉ አይደሉም ብለዋል። የኦሮሞ ፌዴራሊስት ኮንግረስ ግን የደንቢ ዶሎ ሆነ ሌሎች የሰብአዊ መብት ጥሰቶች በትክክል የተፈጸሙ መሆናቸውን አብራርተዋል። አንድ ከሰብአዊ መብት ተሟጋች ድርጅት ሂማን ራይትስ ዎች ጋር ህብረት ያለው ቡድን የአፍሪካ ህብረት መሪዎች ከዓለም አቀፍ የወንጀሎች ፍርድ ቤት ለመውጣት ያላቸውን እቅድ እንዲለውጡ ጥሪ ያቀረበ። ዓለም አቀፍ ፍርድ ቤቱ በህብረቱ የቀረቡትን 3 መመዘኛዎች የአፍሪካ ህብረት ከአባላት እንዲወጡ ባለፈው ሚያዝያ ወር ማስጠንቀቁ ይታወሳል። ከመመዘኛዎቹ አንዱ ለአገር መሪዎችና ሌሎች ከፍተኛ ባለስልጣናት ከፍርድ ችሎት የሚከላከልላቸው አካል መኖር የሚል ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትላንት በኒውዮርክ በተሰበሰቡ ለአሜሪካና አፍሪካ የንግድ መንግስታት መሪዎች ሲናገሩ የአህጉሪቱ ገበያ እንዲያብብ እንዲያድግና እንዲጠናከር ለማድረግ ቁርጠኛ ነኝ ብለዋል። ሚስተር ኦባማ በዚሁ በሁለተኛው የዩናይትድ ስቴትስ የአፍሪካ የንግድ ጉባኤ ላይ ትላንት ባደረጉት ንግግር በአፍሪካ ንግድና መዋለ ንዋይ ምደባ ጠቃሚነት ላይ አተኩረዋል። ለሰዓቱ የያዝኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋቢና የጋፒና ጉዟችን ይቀጥላል። መስታወት አራጋውና
ጽዮን ግርማ አብረን ካድማስ እንሻገርላችኋለን።
የማህበረሰብ የመገናኛ ብዙሃን የተሳሳተ መረጃን በማዳረስና ጽንፍ የረገጡ ቡድኖችን የጥላቻ ንግግር እያስፋፉ መሆኑን የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ረቡዕ ለሐሙስ ሌሊት ባደረጉት ንግግር አሳሰቡ። የአየር ንብረት ለውጥ በድርቅና ጎርፍ አደጋዎች የዜጎችን ኑሮ እየተፈታተነ መሆኑን አቶ ኃይለማርያም በንግግራቸው አስታውሰዋል። ባልደረባችን ሄኖክ ሰማዝጌር ከኒውዮርክ ዘገባ ልኮልናል።
እንደምን አመሻችሁ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በትናንቱ ንግግራቸው ጊዜ ሳያጠፉ የማህበረሰብ መገናኛ ብዙሃን ላይ ያላቸውን ትችት በንግግራቸው ዳሰዋል።
As much as the social media is offering a digital platform to improve exchange of information
ማህበራዊ መገናኛ የመረጃ ልውውጥን ለማሻሻልና የህዝብን ተሳትፎ ለማሳደግ የሚረዳ መድረክ የመፍጠሩን ያህል አሉታዊ አንደምታውም እንዲሁ ችላ ሊባል የሚችል አይደለም።
ጠቅላይ ሚኒስትሩ በንግግራቸው የዓለም መረጋጋትና ሰላም በግጭቶችና ጦርነቶች እንዲሁም በማህበረሰብ የመገናኛ ብዙሃን የህዝብ ተቆርቋሪ እንደሆኑ የሚገልጹ ቡድኖች በአቶ ኃይለ ማርያም እይታ ጽንፍ የረገጡ አካላት ሁከትን እየቀሰቀሱ እንደሆነ ተናግረዋል።
We are seeing how misinformation could easily go viral via social media
የተዛባ መረጃ በማህበራዊ መገናኛ አማካኝነት ምን ያህል በቀላሉ ሊሰራጭና ብዙ ሰዎችን በተለይም ወጣቱን ወደ ተሳሳተ አቅጣጫ ሊመራ እንደሚችል ያየን ነው። ማህበራዊ መገናኛ የሰፊው ህዝብ ተሟጋቾች ነን የሚሉትና ሌሎችም ጽንፈኞች በህዝብ እውነተኛ በሰው ተጠቅመው የራሳቸውን ጥላቻና ዘረኝነት ካለገደብ እንዲነዙ በደንብ ጠቅሟቸዋል።
የኢትዮጵያው ጠቅላይ ሚኒስትር ይህንን ንግግር ያሰሙት ሀገራቸው ላለፉት በርካታ ወራት በተለይ በማህበረሰብ የመገናኛ ብዙሃን መረጃዎች የሚሰራጩባቸው ህዝባዊ ተቃውሞዎች እየታመሰች ባለችበት ወቅት ነው። የኢትዮጵያ መንግስት የጸጥታ ኃይሎች በመቶዎች የሚቆጠሩ ሰላማዊ ሰልፈኞችን በጥይት ተኩሰው እንደገደሉ የመብት ድርጅቶች ሲያስገነዝቡ ቆይተዋል። በኦሮሚያ አንደኛ ዓመቱን ሊያስቆጥር የተቃረበ ተቃውሞ በተለያዩ ከተሞች በተለያዩ ወቅቶች ሲካሄዱ ቆይተዋል። በአማራ ክልል በተለይ በወልቃይት ጎጃምና ጎንደር ህዝባዊ እንቢታም እየተስፋፋ መጥቷል። ከዚህም በተጨማሪ ኢትዮጵያ የመገናኛ ብዙሃንን በማፈን የጋዜጠኞችና የመገናኛ ብዙሃን ነጻነት ተቆርቋሪ ድርጅቶች የሚተቿት ሀገር ናት። በማህበረሰብ የመገናኛ ብዙሃን ህገ መንግስቱ ይከበር በሚል ዘመቻ ያካሄዱ የዞን 9 ጸሐፊዎች እንዲሁም 3 ጋዜጠኞች ለበርካታ ወራት በሽብር ወንጀል ተከሰው የታሰሩባት ሀገር ናት። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በመንግስታቱ ድርጅት ንግግራቸው በጥቅሉ በዝርዝር ባይሆንም አንድን ሀገር ሳይለዩ መልካም ግንኙነት ያለን ሀገሮች ሁከት ቀስቃሽ ግለሰቦችና ቡድኖችን አስጠልለዋል ሲሉ ወቅሰዋል።
It is simply hypocritical to deny that some of our countries have been targets for this
ከመካከላችን ፈጽሞ ምንም አይነት ችግር ከሌለብን ሀገሮች መንግስታት መጠለያ ተሰጥቷቸው ያለ አንዳች ተጠያቂነት ሀገሮቻችንን የማተራመስ ተግባር የሚያካሄዱ ግለሰቦችና ቡድኖች አሉ። ይህንን መካድ ግብዝነት ነው።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለመንግስታቱ ድርጅት ባሰሙት ንግግር ኢትዮጵያ ዘለቀታ ያለው ልማት ለማምጣት ከአጋር ድርጅቶችና ከህዝቧ ጋር የያዘችውን የእድገት ጉዞ በዝርዝር ሲያስረዱ እመርታዎች መገኘታቸውን ገልጸዋል። ሆኖም የከባቢ አየር ለውጥ ያስከተላቸው ያሉ ድርቅና የተፈጥሮ አደጋዎች አሁንም ከድህነት ለመውጣት የሚታገሉ ህዝቦችን ወደ ኋላ እያስቀሩ ናቸው ብለዋል።
The fragile nature of our environment has also been evident.
እየተከሰተ ያለው የከባቢ አየር ለውጥ እኛን ጨምሮ በሚሊዮን የሚቆጠሩ የዓለማችንን ሰዎች በመጉዳት ላይ ይገኛል። ችግሩ እየደረሰ ያለበት ሰዓት ደግሞ ሰዎችን ለመርዳት የሚንቀሳቀሱ በጎ አድራጊ ድርጅቶች በሌሎች የዓለማችን አጣዳፊ መፍትሄ በሚሹ እንደ ስደትና ፍልሰት የመሳሰሉ ከፍተኛ የዓለማችን ችግሮች ላይ በተጠመዱበት ሰዓት ነው። ለዚህም ነው ከቀናት በፊት ችግሩን አንስተን የተወያየነው።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የመሩት የኢትዮጵያ ልዑካን ቡድን በተለይ ማክሰኞ ዕለት በዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ በስደተኞችና ፍልሰተኞች ዙሪያ በተጠራው ጉባኤ ዋና አጋር ሆኖ ሰርቷል። በ192 የተባበሩት መንግስታት ድርጅት አባል ሀገሮች የተፈረመው የስደተኞችና ፍልሰተኞች ስምምነት ላይ እያንዳንዱ ሀገር ድርሻውን ለመወጣትና ስራ ለመጀመር መዘጋጀቱን ገልጿል። የኒውዮርኩ ስምምነት ምዕራባውያን መንግስታትና ዓለም አቀፉ ማህበረሰብ ስደተኞችን ለሚያስጠልሉ ፍልሰተኞችን ደግሞ በፈቃዳቸው ወደ ሀገራቸው በመመለስ ስራ ለሚተባበሩ ሀገሮች የገንዘብና የምግብ እርዳታ ለማቅረብ ተዘጋጅተዋል። ኢትዮጵያ ከብሪታንያ 80 ሚሊዮን ፓውንድ እገዛ እንደምታገኝም ተገልጿል። ዓላማው በኢትዮጵያ ለኤርትራውያን ፍልሰተኞች ወደ 30 ሺህ የሚጠጉ ፍልሰተኞችና ስደተኞች የሥራ ዕድል መፍጠርና መልሶ ማቋቋም እንደሆነ ተረድተናል። ጉዳዩ እንዴት እንደሚተገበር ከኢትዮጵያ መንግስት ባለስልጣናት ጠይቀን ምላሻቸውን እናቀርባለን። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዘር ነኝ ከኒውዮርክ።
Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Biki talama Johnny na Gabina VOA. With Henok Fente and Mr. Ward Aragao.
የኢትዮጵያ መንግስት በዜጎች ላይ ያደርሰዋል ያሉትን በደል ለማጋለጥና የመጻፍ ነጻነትን ለማረጋጋት ማህበራዊ ሚዲያ ያበረከተላቸውን አስተዋጽኦ በተመለከተ ስለሰሩት ስራ ገለጻ በማድረግ አራት የኢንተርኔት ማህበራዊ ሚዲያ አራማጆች ውይይት አደረጉ። ከዞን 9 ወይዘሪት ሶሊያና ሽመልስ፣ ከድምጻችን ይስማ አቶ የደስደስ ያሴን፣ ከአማራ ተጋድሎ አቶ አቻምየለ ታምሩና ከኦሮሞ ሚዲያ ኔትወርክ እንዲሁም በግል የፌስቡክ ገጹ ከ937000 በላይ ተከታይ ያለው አቶ ጃዋር መሐመድ አቅራቢዎች ነበሩ። 3 ሰዓት የፈጀው ውይይት የተዘጋጀው ኢትዮ ቲዩብ በተባለው የኦንላይን ሚዲያ አማካኝነት ሲሆን ጽዮን ግርማ ከማህበራዊ ሚዲያ ጋር በተያያዘ የተነሱት ነጥቦችን ብቻ አጠር አድርጋ ትዳስሰዋለች።
የመጀመሪያው ተናጋሪ የነበረችው ወይዘሪት ሶሊያና ሽመልስ ስትሆን ኢትዮጵያ እርሷና ሌሎች ጓደኞቿ በጋራ ሆነው ከአምስት ዓመት በፊት ስለጀመሩት የዞን 9 የጡመራ መድረክ በማስታወስ መድረኩን በመጻፍ በማህበራዊና ፖለቲካዊ ጉዳዮች ላይ በንቃት በመሳተፍ በመወያየት ቢጀምሩም ከገዢው መንግስት በደረሰባቸው ተደጋጋሚ ማስፈራራትና በመጨረሻም በመድረኩ ላይ ተሳትፎ ያልነበራቸውን ሌሎች ጓደኞቻቸውን ጨምሮ ለእስር በመዳረጋቸው መደምደሙን ገልጻለች። ያም ሆኖ ግን በርካታ ትምህርቶችና አገልግሎቶችን እንዳተረፉበት ተናገራለች።
እና ሰዎች በግለሰብ ደረጃ ሆነው ሐሳባቸውን ከሚገልጹ ይልቅ መደራጀት የበለጠ ትኩረት ያገኛል እና እሱን ተምረንበት ነበረ። ምክንያቱም ከዛ ፊት ከመደራጀታችን በፊት እኛ እርስ በርሳችን በግል ቡድን ከመሆናችን በፊት ረጅም የሚባሉ ዓመታት ማህበረሰብ ሚዲያ ላይ እንደ ግለሰብ ስንናገር ነበር እና እሱ መደራጀት ተቀባይነትም ለማግኘት ብዙ ነገር ማድረስ ለማድረግ ትንሽ ተቋማዊ ቅርጽ ማሳየቱን ተምረንበታል። ሌላኛው የአጋርነትና አብሮነትን ሶሊዳሪቲ ማሳየትን እርስ በርስ የሶሻል ሚዲያ አክቲቪስቶችንም ለራሳቸው ሚዲያ አክቲቪስቶች የሚደርስባቸው ችግር ማህበረሰብ ሚዲያው ራሱ ድጋፍ እንደሚያሳይ ነው የተማርንበት ነው። ሌላኛው ምናልባት ብዙ ጊዜ የሚደረጉ ይሄ የጸረ ጭቆናና የጸረ አፈና እንቅስቃሴዎች በትልቅ መልኩ ሆነው ካልታዩና ሁሉም ሰው የሚያቸውን እስካልታዩ ድረስ ትንሽ ናቸው እነዚህማ ምንም አተራ ያደርጉም የሚባለውን አስተያየት የቀነሰ የቀየረ ነበርም።
ሁለተኛው ተናጋሪ የኢትዮጵያ ሙስሊሞች እንቅስቃሴ በማህበራዊ ሚዲያ በኩል የነበረውን የዳሰሰው አቶ የደስደስ ያሲን ሲሆን በዚህ እንቅስቃሴ ድምጻችን ይስማ የተሰኘው የማህበራዊ ሚዲያ መድረክ በኢትዮጵያ መንግስት ይፈጸማሉ የተባሉ በደሎችን ለማጋለጥና የሙስሊሙን ማህበረሰብ በአንድነት ሰላማዊ ተቃውሞ ማካሄድ እንዲችል መረጃን የማስተላለፍ መድረክ ሆኖ ማገልገሉን አስረድቷል። የኢትዮጵያውያን ሙስሊሞች እንቅስቃሴን የሚመሩት ኮሚቴዎች ከታሰሩ በኋላም ገጹ አይነተኛ የመረጃ ማስተላለፊያ መሳሪያ እንደነበር ገልጿል።
በዚህ ሰዓት ፍለፊት የነበረው አክቲቪዝም መሄድ ባለመቻሉ ወደ ሶሻል ሚዲያ አክቲቪዝም ዞሮ በድምጻችን ይስማ ፔጅ አማካኝነት ቀጣዩ ምዕራፍ ተጀመረ። ይህ ምዕራፍ ለረጅም ጊዜ የሄደ ነው። ከዚህ ምዕራፍ በተለይ ከሂደቱ መረዳት የምንችላቸው ብዙ ነገሮች ታይቷል። ከዛ ውስጥ ግን አንደኛ ለሌሎችም ምሳሌ የሆነበት ነገር ምንድነው? የኢትዮጵያ መንግስት ከለመደው የትግል አካሄድ ውጪ ኮሌክቲቭ ሪስክ ቴኪንግ ወይም ደግሞ ከዚህ ቀደም ልክ የቅንጅት መሪዎች ወይም ሌሎች የፖለቲካ መሪዎች ፊት ለፊት ይታያሉ፣ እንቅስቃሴን ይመራሉ፣ ከታሰሩ ወዲህ ሁሉም ነገር ተዳፍኖ ይቀራል። የሙስሊሙ ሂደት ግን እንደዛ እንዳይቀር በአመራር ደረጃ ኤግዛምፕል መሪ ሊባል በሚችል ሁኔታ አንደኛ መስዋዕትነትን የሚከፍሉ መሪዎችን በማፍራት፣ ሁለተኛ ደግሞ እነሱ ከታሰሩ በኋላ ለፔጁ ወይም ቀጥሎ ለሚመጡ ተወካዮችን በማዘጋጀት ሙቭመንቱ እንዲሄድ የማስቻል ቀጣይነትን ማስጠበቁ እንደ ምሳሌ የሚታይና ለሌሎች ንቅናቄዎችም አስተማሪነቱን ያሳያል።
ከአቶ የደስደስ ያሲን ቀጥሎ የተናገረው የአማራ ተጋድሎ በሚል በኢንተርኔት ገጽ ላይ እንቅስቃሴ በማድረግ የሚታወቀው አቶ አቻሜለህ ታምሩ ነው። አቶ አቻሜለህ በመክፈቻ ንግግሩ ላይ በስፋት የተናገረው የአማራ ተጋድሎ የሚለው እንቅስቃሴ ለምን እንደተጀመረ በማብራራት ነበር። ማህበራዊ ሚዲያን የተመለከተው ጉዳይ በጥያቄና መልስ ወቅት እንደሚያነሳው ገልጾ ነበር። በአጠቃላይ የአማራ ተጋድሎ እንቅስቃሴ በድረገጽም እንዲሁ ከድረገጽ ውጭም በሚደረግ ግንኙነት የሚደገፍ መሆኑን ገልጾ በዋናነት በአማራ ሕዝብ ላይ እየተፈጸመ ነው ያለውን ኢሰባዊ ድርጊት ለመቃወም የተቋቋመ እንደሆነ አስረድቷል። በጥያቄና መልስም በአቅራቢው የቀረበው ንግግርና አንዳንዴም በገጹ ላይ የሚጻፉት በደሎች ምናልባት ደግሞ ወደፊት በሌላኛው ብሔር ላይ ተመሳሳይ ጥቃት እንዲፈጸም አያበረታታም የሚል ይዘት ያለው ጥያቄ ተነስቶ ነበር። አቶ አቻሜለህ ይህንን ምሳሌ ጠቅሶ ያብራራ ሲሆን በመጨረሻም ይህን ብሏል።
ዛሬ በአማራው ላይ እየተፈጸመ ያለው ግፍና በደል ዝም ብሎ ራንደምሊ የመጣ አለመሆኑን ከረጅም ጊዜ ጀምሮ ዛሬም እየሆነ ያለው ሲስተማቲክ የሆነ ጂኖሳይድ በአማራው ላይ እየተካሄደበት እንዳለ ለማሳየት እንጂ የዘር ማጥፋት ተፈጽሞብኛል ብሎ ትግል የጀመረ ህዝብ በየትኛውም ህዝብ ላይ በየትኛውም ህዝባዊ ተጋድሎ ላይ አደጋ ሊሆን አይችልምና የአማራ ትግል የአማራ ተጋድሎ ፍጹም ህዝባዊ የሆነ የየትኛውም ህዝባዊ ትግል አካል እንጂ ለየትኛውም ህዝብ ለየትኛውም ትግል እንቅፋት አይደለም፣ ስጋት አይሆንም።
የመጨረሻው ተናጋሪ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ ሲሆን ማህበራዊ ሚዲያ በኦሮሞ ተቃውሞ ወቅት ያበረከተው አስተዋጽኦና አሁን እየሰጠ ያለውን ከፍተኛ ጠቀሜታ አስረድቷል።
የሶሻል ሚዲያው ትልቁ ሚና ዶክመንቴሽን ነው። ኢንፎርሜሽንን መዝግቦ ማስቀመጥ ላይ ከፍተኛ ሚና አድርጓል። አይ ዶንት ቲንክ በኢትዮጵያ ታሪክ የህዝቦች ተጋድሎ የህዝቦች እንቅስቃሴ የፖለቲካ ሂደት እንደ ባለፉት 2-3 ዓመት ተመዝግቦ አያውቅም። የተማሪዎች እንቅስቃሴ የ1960ው ከፍተኛ ታሪክ ነው የሰራው። አብዛኛው ግን ከሰዎች አፍ ምን ሰማውና አንዳንድ ሰዎች በጆርናል ከጻፉት እንጂ አብዛኛው አልተመዘገበም። አሁን ግን አብዛኛው ኢንፎርሜሽን በሪል ታይም ታንጀብል በሆነ በቪዲዮ በፎቶ እንዲመዘገብ ተደርጓል። ይህ መመዝገብ ደግሞ ያለው አድቫንቴጅ አለ። አንዱ ኦፍ ኮርስ ለታሪክ በማስቀመጥ ወደፊት እኛ ስናልፍ ከኛ በኋላ የሚመጣው ዜጋ ምን ነበር የሆነው የሚለውን ብዙም ሳይከራከር ፋክቹዋል የሆነ ኢንፎርሜሽን ለማስቀመጥ ረድቷል። ሁለተኛው እንግዲህ የዚህ ትግል አንዱ አላማ በኢትዮጵያ ውስጥም ያለው ህዝብ በህዝብ ላይ የሚደረገውን ግፍ እንዲሁም ደግሞ የህዝብን ገድል አውቆ የህዝብን ግፍ መንግስትን ግፍ አይቶ ከህዝብ ጋር እንዲቆም የህዝብን ገድል አይቶ ወኔው እንዲነሳሳ ከፍተኛ ሚና አድርጓል።
በአጠቃላይ አራቱም ተናጋሪዎች ማህበራዊ ሚዲያ በአስቸጋሪ ሂደቶች ውስጥም ቢሆን በኢትዮጵያ ካለው በመንግስት የታፈነ የሚዲያ አስተዳደር ለመላቀቅና በኢትዮጵያ መንግስት የሚፈጸሙ የሰብአዊ መብት ጥሰቶችን በተጨባጭ ለማጋለጥ ጠቃሚ መድረክ ሆኗል ብለዋል። ይህን መድረክ ወደፊት በአግባቡ መጠቀም ከተቻለም የሚፈለገው ለውጥና መቀራረብ ማምጣት ይቻላል ብለዋል።
Sararan Gabina VOA.
Shirin Gabina.
Belashangul. Zagabina. Belashangul.
ወደ ሌላ ዘገባ ስናመራ ሆን ተብለው የሚሰራጩ የተሳሳቱ የሰብአዊ መብት ጥሰት መረጃዎች አሉ ሲል የኢትዮጵያ መንግስት አስታውቋል። አንዳንድ ወገኖች ይህን የሚያደርጉት የህዝብን ስሜት ለመንካትና የጸጥታ ኃይሉን ገጽታ ለማበላሸት እንደሆነ የገለጹት የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ቃል አቀባይ በደንቢ ዶሎ ተፈጸመ የተባለውን ድርጊት በማሳያነት ጠቅሰዋል። በግለሰብ ደረጃ እንዲህ አይነት የግለሰብ ሰብአዊ መብት ጥሰት የሚፈጽሙ የጸጥታ ኃይል አካላት ካሉ ግን ስርዓቱን የሚወክሉ አይደሉም ብለዋል። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ግን የደንቢ ዶሎም ሆነ ሌሎች የሰብአዊ መብት ጥሰቶች በትክክል የተፈጸሙ መሆናቸውን አብራርተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
በጸጥታ ኃይሎች ተፈጸሙ ስለተባሉ የሰብአዊ መብት ጥሰት ወንጀላዎች ምላሽ የሰጠው የኢትዮጵያ መንግስት ወጣ ያሉ ሲል ከገለጻቸው አንዳንዶቹን ማጣራቱን አመልክቷል። የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ቃል አቀባይ አቶ መሐመድ ሰይድ እንዳሉት ታዲያ እነዚህ ሆነ ተብለው የተቀነባበሩ የፈጠራ መረጃዎች ናቸው። ምላሽ የሰጡበት አንዱ ነጥብ በቄለም ወለጋ ደምቢዶሎ ከተማ ተፈጸመ የተባለው ድርጊት ነው። ድርጊቱ የተፈጸመው ማክሰኞ ጳጉሜ 1 2008 ዓመተ ምህረት ነው። በዚህችው በደምቢዶሎ ከተማ የተኩስ ድምጽ መሰማቱን የገለጹት የዓይን እማኞች ለማምለጥ ሲሮጥ የነበረው የ16 ዓመቱ ወጣት ኃይሉ ኤፍሬም በጥይት ተመቶ መገደሉን አመልክተዋል። ኢብሳ ሩንዴ የተባለው ሌላ ወጣት ደግሞ የቤቱ ግቢ ውስጥ እንዳለ መገደሉን ጠቁመዋል። ግድያው ሲፈጸም በቤት ውስጥ ነበርኩ ያሉት የሟች ኃይሉ ኤፍሬም እናት ወይዘሮ ታደሉ ተማም ከሰፈራው ሲደርሱ ያጋጠማቸውንም በስልክ ለቪኦኤ ያስረድተው ነበር።
ሬ ፈሰረታይ ናን ጀቴ ጋበሴት እንደተቆጥ ደበሉፍ ካቱ ቢለሳ ጀለንዳይኔ አጅንዳይኔ
ሬሳው ላይ ቁጭ በያሉኝ ትንሿ ሴት ልጄም ነበረች። እሷንም ሊደግሙብኝ ሲሉ በንብርክኬ ታጣቂው እግር ስር ወደቅኩ። እዚያው የልጄ ሬሳ ላይ በወደቅኩበት ይደበድቡኝ ጀመር። ምን አደርጋለሁ? አጋዤን ልጄን አጣሁ።
የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ቃል አቀባይ መሐመድ ሰይድ በዚህች ከተማ ተደረገ የተባለው የተቀነባበረ የሐሰት መረጃ ነው ሲሉ ነው ያብራሩት።
አሁን ያልከውን ምሳሌም ለማየት ሞክረን ነበረ። በተጨባጭ አሁን የልጄ ሬሳ ላይ እንዲቀመጥ ተደረገ ያለው የሚሉ እንደዚህ አይነት ስሜት የሚነኩ መረጃዎች በተለያዩ ሶሻል ሚዲያም አንዳንድ ወጣ ባሉ ሚዲያዎችም የምንሰማበት ሁኔታ ነው ያለው። ይህን ግን ለማጣራት የሞከርንበት ሁኔታ ነው ያለው። አንዳንድ ኬዞችን እንደዚህ ወጣ ያሉ ኬዞችን ማየትም ተገቢ ስለሚሆን ይሄ በፍጹም ውሸት ነው። እነዚህ ሰዎች እዛም አካባቢ የሌሉ የአካባቢው ሰዎች ያልሆኑ
ወይዘሮ የአካባቢው ሰው አይደሉም ነው
የአካባቢው ሰዎችም አይደሉም። አሁን የተጠቃቀሱት ሰዎች ሞተም የተባለው ሴትዮዋም የአካባቢ ሰዎች ያልሆኑ መሆናቸውን ነው እኛ ለማየት የሞከር ነው። ይሄ እንዳለ ሆነው ግን በተለይም በዚህ በማህበራዊ ሚዲያ እና ወደ ጽንፍ የወጡ ሚዲያዎች አካባቢ እንዲህ አይነት መረጃዎች የሚለቀቁት አንደኛ ሆን ተብለው የህዝብን ስሜት ለመንካት፣ ለአመፅ ለማነሳሳት እና የጸጥታ ኃይሉንም ገጽታ ለማበላሸት ጭምር የሚደረጉ እንቅስቃሴዎች ያሉበት ሁኔታ ነው ያለው። ግን አሁን ስርዓቱም ግለሰቦች ቅድም ያልኩ በተጨባጭ ስናየው አልተፈጸመም ብያለሁ። እንዲህ አይነት ተግባር ውስጥ የሚገቡ በግለሰብ ደረጃ የሚገቡ የጸጥታ ኃይሎች ተግባሩ በማንም የሚፈጸም ማንም ቢፈጽመው የትም ቢፈጽም ቦታው እንዲህ አይነት ተግባራት አስነዋሪ ተግባራት ናቸው። የጸጥታ ኃይላችንን የሚወክሉ ስርዓታችንን የሚወክሉ አይደሉም። የስርዓቱም ጠላቶች ናቸው። በዚህ አይነት መልኩ ማንም ከዚህ ጋር የሚደራደርበት ሁኔታ ነው የለም። ግን ቅድም እንዳልኩ በጥንቃቄ ደግሞ ማየት ያስፈልጋል። እንዲህ አይነት መረጃዎች ሲደርሱን ሚዛናዊ ሆነን አላማው ምንድን ነው፣ ከምን ሞቲቭ ከምን መነሻ ተነስተው ነው እንዲህ አይነት መረጃዎች የሚወጡት፣ በተጨባጭ እንዲህ አይነት ድርጊቶች ደግሞ ይፈጸማሉ ወይ፣ ክብር የሚነኩ ሰብአዊ መብት የሚነኩ ሞራል የሚነኩ ተግባራት እንዲፈጸማሉ የሚለውን ደግሞ ቆም ብሎ ማሰቡ ተገቢ ነው የሚሆነው። የመጣውን መረጃ እንዳለ መውሰዱ በጣም የሚከብድ ስለሆነ ማለት ነው። እና
ወይዘሮዋ እንግዲህ እያለቀሱ የቀረበው የእሳቸው ቃለ መጠይቅ በአሜሪካ ድምጽ ሬዲዮ ጭምር። ስለዚህ እኚህ ወይዘሮ እዛ ቦታ ላይ ተወላጅ ያልሆኑ እዛ የማይኖሩ ልጃቸውም ተገደለ የተባለው ልጃቸውም በዛ ስም እዛ አካባቢ የማይታወቅ ነው እያሉኛሉ።
በተጨባጭ እንዲህ አይነት መረጃዎችን ፋብሪኬት አድርገው ፈጥረው ቅድም እንዳልኩ የጸጥታ ኃይሉ የህዝብን ሰላምና ደህንነት ለማስጠበቅ በሚያደርጋቸው እንቅስቃሴዎች ጋር በተገናኘ መረጋጋቱን የማይፈልጉ ለአመፅ የሚያነሳሱ እንዲህ አይነት ነገሮችን ፈጥረው የማስተላለፍ ዝንባሌዎች እዛም እዚህም ይታያሉ። ከዚህ ቀደምም አንዳንድ ባደረግናቸው ማጣራቶችም በተጨባጭ ያየነው እንደዚህ ነው። በዚህም ክስተት እንደዚህ አይነት ነገሮችን አይተናል። ስለዚህ እንዲህ አይነት መረጃዎችን በጣም በጥንቃቄ ማየት መመርመር እንደሚያስፈልግ ነው።
በኦሮሚያ ክልል በስፋት የሚንቀሳቀሰው ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ በበኩሉ ተፈጸመ የተባለውን የሰብአዊ መብት ጥሰት በራሱ መንገድ ማጣራቱን ጠቁሟል። ምክትል ሊቀመንበሩ አቶ ሙላቱ ገመቹ ለቪኦኤ ሲናገሩ የሞቱት ሁለት ወጣቶችና የአንደኛው እናት ወይዘሮ ታደሉ ተማም በትክክል የደምቢዶሎ ነዋሪዎች ናቸው ብለዋል። የወይዘሮ ታደሉና የሟች ልጃቸው የመኖሪያ አድራሻም በልዩ ስሙ ዲምቱ ተብሎ የሚጠራው ቀበሌ 06 የቤት ቁጥር 691 መሆኑን ገልጸዋል። በዚያ ነዋሪ መሆናቸው ደግሞ ሁሉም የሚያውቀው ጉዳይ ነው ብለዋል።
እዴ ታወቀ ነው ኮይደምዶሎ ህዝብ ኡብሎ ወጥቶ መነቂስ ወጥቶ አዝኖ የኢትዮጵያ ህዝብ አዝኖ በወቅቱ ከሚዲያ የሰማም ህዝብ ልቡን የሚነካ ሁናቴ ነበር የተፈጸመው። የሉም እነዚህ ሰዎች የሚያሰኝ ጉዳይም አይደለም። እነኚህ ሰዎች ደምቢዶሎ ከተማ 06 ቀበሌ ውስጥ የሚኖሩ ሰዎች ናቸው። ሟቾቹም እነዚህ ሁለቱ እናትዮም እዛ ያሉ ናቸው። ደምቢዶሎ 06 ቀበሌ ውስጥ ነው የሚኖሩ። ይሄንን ለመሸፋፈን ካልሆነ በስተቀር ይሄ ጻይ የሞቀው እውነት ነው።
በመንግስት በኩል እየተገለጸ ያለው ሆነ ተብሎ የጸጥታ ኃይሎቹን ስም ለማጥፋት መንግስትን ለመወንጀል እንዲህ አይነት የፈጠራ ወሬዎች የፈጠራ የተቀነባበሩ ቃለ ምልልሶች ይሰጣሉ የሚል ነው። እና ይሄም ፈጠራ ነው እንጂ እነኚህ ሶስት ሰዎች ሁለቱ ሟች ወጣቶች እንዲሁም እናትየዋ ወይዘሮ ታደሉ ተማም እዛ አካባቢ እንደሌሉ ባረግነው ማጣራት አረጋግጠናል ያሉት የኢትዮጵያ መንግስት ቃል አቀባይ
ወይዘሮ ታደሉ ተማም የኃይሉ የፍሬም እናት ናቸው። ይሄንንም ጋዜጠኞች አግኝተው በቃለ መጠይቅ በእለቱ ጠይቋቸዋል። ሴትየዋ የደምቢዶሎ ነዋሪ ናቸው። የደምቢዶሎ ህዝብ የሚያውቃቸው ሰው ናቸው። ሴትየዋ የዚህ የኃይሉ የፍሬም እህት ብቻ ነች የቀረችው እንጂ ሁለቱም ሁለት ልጆች ነው ያላቸው። ይሄ አንደኛው ሟቹ ነው፣ ሁለተኛው ሴት ልጅ አለች። በሌላ በኩል እነዚህ ታጣቂዎች ኢትዮጵያውያን ናቸው፣ ወገኖቻችን ናቸው፣ የእኛው አካል ናቸው። የሚያሳዝነው ግን አነጣጥሮ አካላችን እኛን ሲገል ነው በጣም እንትን የምናደርገው። ይሄ የሚያሳዝነው እና ጸጥታን ለማስከበር ከሆነ የሚሸሹትን ሰዎች ተኩሶ አነጣጥሮ ተኩሶ መግደል እኔ ከምን ሁኔታ እንደሆነ ግራ ይገባኛል። ሰውም እነሱን ስም ለማጥፋት ሆን ብሎ ያልገደለውን ገደለ ብሎ የሚናገር ሰው እኔ የሚኖር አይመስለኝም፣ ይኖራል ብዬ አላምንም።
በአገሪቱ የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ ተፈጸሙ የተባሉ የሰብአዊ መብት ጥሰቶች በይፋ ሳይጣሩ እንኳን መንግስትና ተቃዋሚዎች እንደዚህ በመረጃ እየተወዛገቡ ነው። ማጣራቱ በማንና እንዴት ይካሄድ በሚለውም ሰፊ ልዩነት አላቸው። በሌላ ዘገባ መለሰበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Alright everybody out there, this is Gambino VOA. Gambino VOA. Everybody guarda! Guarda! Mama! Guarda! Mama! Guarda! Mama! Mama!
እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ደርሷል። በVOA አምሃሪክ ላይ አስተያየቶቻችሁን ስጡን ባልነው መሰረት በርካታ አድማጮች አስተያየቶቻችሁ ደርሰውናል። በጣም ነው እናመሰግነው። እንግዲህ ጽዮን በዚሁ እንሰናበት። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢናን በመጠቀም አስተያየቶቻችሁን መስጠታችሁን አታቆሙ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው እኔ መስታወት አራጋውና
ጽዮን ግርማንን። ዝግጅታችንን ሲያቀናብርልን የቆየው ንጉሱ ታምሬ ነው። ጉዟችሁ የሰመረ ይሁን እያለን እንሰናበታለን።
መልካም ምሽት። በዚህ ሙዚቃ እንሰናበታችሁ።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shinni. Gabina VOA, Gabina, Gabina, Gabina. Waxa dhageysanaysan Gabina VOA, Gabina, Gabina, Gabina.
Para